ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት፣ በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብ እና በሌሎች የድረገጽ መስመሮች፣ በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ።
ከጋትና ኩባና አድማጮቻችን ሰላምታችን ይድረሳችሁ። ዛሬ ሚያዝያ 23 ቀን 2010 ዓ.ም ምረት ዕለተ ረቡዕ ነው። ፕሮግራሙን የምመራላችሁ እስከዳር ድረስ ነኝ። የምናቀርብላችሁ ደግሞ እኔና ደምስ ገለጠነን። ከዚህ ከስቱዲያችን ሰላምታችንን እናቀርባለን። የዛሬውን ዝግጅታችንን ዝርዝር ከማስታወቂያ በፊት የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕ፣ ቅዳሜና እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ በኢትዮጵያና በአካባቢዋ ለሚገኙ ጎረቤት ሀገሮች በ15360 ኪሎ ሄርዝ አጭር ሞገድ ፕሮግራሙን እያሰራጨ መሆኑን ለአድማጮቻችን እናሳውቃለን። ለሰሜን አሜሪካ አድማጮቻችን ደግሞ በስልክ ቁጥር 563-999-3366 በመደወል ዝግጅታችንን በቀጥታ በስልክ ማዳመጥ እንደሚቻል፣ እንዲሁም የራዲዮናችንን አንድሮይድ አፕሊኬሽን በመጫን ከፕሮግራማችን የመረጣችሁትን ዝግጅት ማዳመጥ እንደምትችሉ ላስተዋውቃችሁ ወዳለሁ። ውድ አድማጮቻችን፣ ቀጥሎ የዛሬ ዝግጅቶቻችንን ቅደም ተከተል ላስተዋውቃችሁ። በመጀመሪያ የዕለቱ ዜና ይቀርባል። ከዜናው በኋላ የዛሬ እንግዶቻችን የተጋበዙት ከወደ እስራኤል ሆኖ፣ እነዚህ እንግዶቻችን የሶስት ድርጅቶች መሪዎች ናቸው። የአሜሪካ ኢትዮ እስራኤል የሰብአዊ መብቶች ነጻነት ድምጽ ምክር ቤት፣ የአማራ መረዳጃ ማህበር በእስራኤል፣ የጸረ ወያኔ ማህበር በእስራኤል አመራሮች ናቸው። ከዜናው በኋላ ሰፊውን ጊዜ የሚይዘው ይህ ቃለ መጠይቅ ይሆናል። ሰዓቱን ጠብቆም ይቀርባል። አሁን በመጀመሪያ ግን የዕለቱ ዜናዎች ይቀድማሉ። በመጀመሪያም ርዕሶች። የስልጣን ፍቅር ህሊናቸውን ያወራቸው የኢህአዴግ አዛውንት መሪዎች ያለኛ ፈቃድ ምንም አይደረግም እያሉ ነው። ገዛኢ ገብረ ማርያም በሚባለው የትግራይ ተወላጅ የሚማረው ኮማንድ ፖስት የአንድ ልጅ እናት የሰባት ወር እርጉዝ ሴት በመግደል የምስራቅ ሀረርጌን ህዝብ እያሸበረው እንደሆነ ተነገረ። የአማራ ማህበር በሰሜን አሜሪካና የአድማስ የአማራ የፖለቲካ ድርጅቶች ስብስብ የአንበሳውን ድርሻ የወሰደበት የሀውስ ሪዞሉሽን 128 የህግ ረቂቅ ዛሬ በአሜሪካ ምክር ቤት በተደረገው ስብሰባ ህጉ ማለፉ ታወቀ። የሚሉት ናቸው የዛሬ ዜናዎቻችን ርዕሶች። ዝርዝሩን ተመስፈለጠ እንደሚከተለው ያቀርበዋል።
አመሰግናለሁ እስከዳር። የስልጣን ፍቅር ህሊናቸውን ያወራቸው የትግራይ አዛውንት መሪዎች ያለኛ ፈቃድ ምንም አይደረግም እያሉ ነው። የትግሬዎቹን አገዛዝ ከመሰረታዊ ጠባዩ ለመረዳት የተቸገረው የብዙሃን መገናኛና ጥቂት የጩኸት አጫፋሪዎች ከአዲሱ ጠቅላይ ሚኒስትር አብይ አህመድ ብዙ ጠብቀዋል። ይህ ግምትና መሻት ማንንም አገር ወዳድ ኢትዮጵያዊ የሚያስከፋ አይደለም። ነገር ግን ውስጥ አወቆች እንደሚሉት ከሆነ ደግሞ ጉዳዩ ለጠቅላይ ሚኒስትሩ አዳጋች እንደሚሆንባቸው እየተናገሩ ናቸው። ይኸውም ካቢኔውን ከማዋቀር አንስቶ የሚኒስትር መስሪያ ቤቶችን በግብረ ኃይል ክላስተር በቡድን በመደልደል ራሳቸውን የቡድኖቹ መሪ በማድረግ ሾመዋል እየተባለ ያለውን ዜና ማቅረባችን ይታወሳል። እንደ ደረሰን መረጃ እነዚህ የትግራይ አዛውንት መሪዎች የማያውቁት የሥራ ሂደት ጠቅላይ ሚኒስትሩ ዘንድ አይደርስም። እነሱ ያላወቁትና ያልተስማሙበት ውሳኔ ጠቅላይ ሚኒስትሩ ማስተላለፍ አይችልም። ይህን የትግራይ መሪዎች አዲስ ግብረ ኃይል አሰራር የታዘቡ አገር በቀል ታዛቢዎች የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚህ መልኩ ተተብትቦ መስራት አለመቻሉን አስታውሰው ዶክተር አብይ ከፈተና በላይ ሆኖባቸዋል እያሉ ይገኛሉ። አዲሱ ጠቅላይ ሚኒስትር ዶክተር አብይ ከተለመደው ኢህአዴጋዊ አሰራር ወጥተው ህዝቡ ወደሚፈልገው አቅጣጫ ለመጓዝ ከፍተኛ እንቅፋት እንደገጠማቸው ነው የሚወራው። እነ ስዩም መስፍንን፣ አርከበ ቁባይን፣ ሽፈራው ሽጉጤን፣ አባይ ፀሐየን፣ ግርማ ብሩንና በረከት ስምኦን እንደገና ያላንዳች አፍረት አገዛዙን ሆነው ለመምጣት በርግጥ ከወሰኑ በኢትዮጵያውያን ዘንድ የተፈጠረውን መልካም መነቃቃት ፈጥሮ እንደነበረ የገለጹት መረጃዎች ሰላማዊ ሽግግር ተስፋ ሰጪ የነበረው ሂደት የሚያጨልም እርምጃ እንደሆነ አድርገው በመግለጽ ላይ ናቸው። ከዚያም በተጨማሪ አገዛዙ ብጥብጥ ሁከትና ረብሻ መምረጡንና ህዝቡንም ሆን ብሎ ህዝባዊ አመጽ እንዲያደርግ መገፋፋቱን የሚያሳይ ነውም እያሉ ነው። አንዳንድ አስተያየት ሰጪዎች እንደሚሉት ከሆነ ደግሞ አመጹን ማቆም ላፍታም ቢሆን መታሰብ የሌለበት እንደሆነና አቁሙ ማለት ትልቅ ስህተት ነው በማለት ላይ ናቸው። እነዚህ አገራዊ የለውጥ አራማጅ ወጣቶች አጠንክረው የገለጹትና እያሰመሩበት ያለው ሐሳብ ኢትዮጵያ የስዩም መስፍን፣ የበረከት ስምኦን፣ የሽፈራው ሽጉጤ ሀገር የሆነችውን ያህል የአንዱዓለም አራጌ፣ የእስክንድር ነጋ፣ የተመስገን ደሳለኝም ሀገር ነች። እነ በረከት የእድሜ ልክ መሪ፣ እነ እስክንድር የእድሜ ልክ ታሳሪ የሚሆኑበት ስርዓት ማብቃት አለበት። የመንግስት ስልጣን እነ ሽፈራው ሽጉጤና እነ አባይ ጸሐዬ እስኪሞቱ የማይለቁት የግል ንብረት መሆኑ ማብቃት አለበት በማለት ከገለጹ በኋላ ህዝባዊ ትግሉ ተጠናክሮ መቀጠል አለበት ማለታቸውን ዘጋቢያችን ከአባይ ማዶ አድርሶናል። ገዛይ ገብረ ማርያም በሚባለው የትግራይ ተወላጅ የሚመራው ኮማንድ ፖስት የአንድ ልጅ እናትና የሰባት ወር እርጉዝ ሴት በመግደል የምስራቅ ሐረርጌን ህዝብ እያሸበረው እንደሆነ ተነገረ። ከትላንት በስቲያ አመሻሽ ላይ የደረሰን ዜና እንደሚያሳየው በምስራቅ ሐረርጌ በምትገኘው የቆቦ ከተማ አንዲት እርጉዝ ሴት በወያኔ ትግሬ ወታደሮች ተገላለች። አያንቱ መሐመድ ሰኢዶ በመባል የምትታወቀው ሴት ያለምንም ጥፋት እሁድ ዕለት ማምሻውን ታፍና ከተወሰደች በኋላና ምክንያቱ ባልታወቀ ምክንያት በማግስቱ ማለትም ሰኞ ጠዋት ላይ ሬሳዋን አውጥተው ወርውረውታል እንደደረሰን ዜና። አያንቱ መሐመድ ባለትዳርና የአንድ ልጅ እናት እና ነፍሰ ጡርም ነበረች። በሌላ በኩል የደረሰው ዜና እንደሚያመለክተው አያንቱን አፍነው የወሰዳት ወታደሮች አስገድደው ሊደፍሯት በመፈለጋቸው ጩኸት ማሰማት የጀመረችውን ጫት ነጋዴ ጆሮ ግንዷ ላይ በጎን በኩል በተተኮሰ ጥይት ነው ሕይወቷን ያጠፉት። ግድያውን በርሸና የፈጸመው የትግሬዎቹ ተላላኪ ወታደር ጫላ ኢብራሂም በከሪ እንደሚባልም ዜናው ጨምሮ ገልጿል። የአማራ ማህበር በሰሜን አሜሪካና አድማስ የአማራ የፖለቲካ ድርጅቶች ስብስብ የአንበሳውን ድርሻ የወሰደበት ሀውስ ሬዞሉሽን 128 የህግ ረቂቅ ዛሬ በአሜሪካ ምክር ቤት በተደረገው ስብሰባ ህጉ ማለፉ ታወቀ። የአሜሪካ ተወካዮች ምክር ቤት የህግ ረቂቅ በኢትዮጵያ የትግሬዎቹ አገዛዝ በአገራችን ህዝብ ላይ የሚያደርሰውን የሰብአዊ መብት ረገጣ፣ ህገወጥ ተግባርና ግድያዎችን አስመልክቶ ባቀረበው የህግ ረቂቅ ላይ ትላንት ከሰዓት በኋላ ድምፅ ሰጥቶበት ነበር። በዚህ የድምፅ አሰጣጥ ስነ ስርዓት ላይ ባልደረባዬ እስከ ዳር ድረስ ተገኝታ ነበር። ያለውን ሁኔታ አነጋግሬያታለሁ።
እስከ ዳር ዛሬ እንግዲህ በዚህ በኤችአር 128 ወይም የሀውስ ሬዞሉሽን 128 የህግ ረቂቅ ላይ የነበረውን ሁኔታ ተመልክተሻልና እስቲ የነበረውን ጠቅለል አድርገሽ እንጀምረው። እንዴት ነበር ሁኔታውን አስረጅን።
እንግዲህ ደምስ እንደምታውቀው የዚህ የኤችአር 128 ሲጸድቅ ሁሉም የማህበረሰብ አባላት በተለይም ደግሞ የአድማስ ሎኮድን የአማራ ማህበረሰቦች ማለትም የአማራ ድርጅቶችና ማህበራት ስብስብ እንዲሁም ደግሞ ሌሎች ኢትዮጵያውያን የኦሮሞ ማህበረሰብ ክፍሎች የተገኙበትና በጣም በጉጉት ሲጠበቅ የነበረ ቢል ነው እና ለዚህ ቢል መጽደቅ ከፍተኛውን አስተዋጽኦ ያደረጉት እንደምታውቀው የአማራውና የኦሮሞ ማህበረሰብ ናቸው እና በዛሬ በመጨረሻ ቀን ይህ ቢል ጸድቆ ስናይ ሁሉ ሰው በጣም ደስተኛ ነበረ እና በጣም ጥሩ ነበር። ይህንን የተመለከትኩት
በውስጥ ገብተሽ በነበረበት ሰዓት 108 ሰዎችን ድጋፍ አግኝቶ ነበር። ወደ 400 የሚሆኑ የኮንግረስ ሰዎች ናቸውና የነበሩት። እዛ ላይ ሲያስተዋልሻቸው ነገሮች ምንድን ናቸው?
የሚገርምህ ነገር ደምስ እንደተመለከትኩት ከሆነ ይህንን የኤችአር 128 ሬዞሉሽንን ማንም የተቃወመው ሰው አልነበረም። ይህ ሲጸደቀበት ሰዓት ሁሉም ዲቤት አልተደረገም። ምክንያቱም የቮቲንግ እና የዲቤቱን እንትን የሚቃወም ሰው ቢኖር ነበር የሚደረገው። ስለዚህ በሙሉ ድምጽ ስላለፈ ቮትም አልነበረም፣ ዲቤትም አልነበረም። ስለዚህ ሁሉም ደጋፊዎች ነበሩ። የድጋፍ ቃላቸውን የገለጹት በኢትዮጵያ ውስጥ ያለውን የሰብአዊ መብት ጥሰትና ባለው የወታደራዊ አገዛዝ በተለይም ደግሞ በአሁኑ ሰዓት የአስቸኳይ ጊዜ አዋጅ በታወጀበት ሰዓትም ስቲል ሰዎች እየተጎዱ እንደሆነ ያስረዱበትና ያለውን ጠቅላላ በኢትዮጵያ ውስጥ ያለውን በአማራው በኦሮሞ ማህበረሰብ ያለውን የሰብአዊ መብት ጥሰት በዝርዝር ገልጸው ያለምንም ተቃውሞና ያለምንም ቦት ነው የጸደቀው።
እዛ እኔ በዌብሳይት የመለከተው ነበር፣ በፌስቡክ የመለከተው ነበር እና ክሪስ ስሚዝ ያደረጉት ንግግር ነበር በሚገባ ገልጾታል። እሱን ጉዳይ እንግዲህ ሌላ ጊዜ ምንሰራ ይሆናል። ሌሎችም የካሊፎርኒያዋ ኬረን ባስን የመሳሰሉ የሚኒሶታዎቹ ሁለቱ ኮንግረስማኖችም ይህንን ድጋፋቸውን ሰጥተዋል። ደጋግመው ድጋፋቸውንም የሰጧሉ። የኢትዮጵያዊ ማህበረሰብ እዛ የተገኘው ምን አይነት ስሜት ነበረው? ማጨብጨብ እና ስሜትን በዛ አዳራሽ ውስጥ መግለጽ የተከለከለ ነው እና ማለፉን ሲረጋገጥ ያጨበጨበበት ሁኔታ ነበርና ያንን እንዴት ታየ?
አዎ እንግዲህ እንደምታውቀው በኮንግረስ ኦፊስ ውስጥ ምንም አይነት የተቃውሞም ሆነ የድጋፍ ምልክት ማሳየት አይቻልም። ግን ይሄ ነገር የሰብሳቢው ሰው ሰስፔንሽን ፓስድ የሚል ነገር ነው ያስተላለፉት። ይሄ ሰስፔንሽን ፓስድ ማለት ደግሞ ምክንያቱም ምንም አይነት ቮት ስላልተደረገበት ሰስፔንድ ደ ሩል ኤንድ ፓስድ ቢል አይነት ነገር ነው እና ሰው በደስታ እልልታ ሁሉ ነበር፣ ጭብጨባ ነበር። በመጨረሻ ላይ ሴኩሪቲዎች መጥተው ይሄንን ማድረግ እንደማይቻል እና ይሄንን ማቀጥል ከሆነ ህዝቡ ተነስተው ማቀጥል የሚቀጥል ከሆነ መታሰርም እንዳለ ገልጸው ህዝቡን አስቆመውታል። የነበረው ህዝብ በጣም ብዙ ህዝብ ነው። የሚገርምህ ነገር ይህ ቢል በጸደቀበት ሰዓት ብዙ ሰልፍ ላይ የነበሩ ኢትዮጵያውያን ነበሩ፣ ለመግባት ሰልፍ በወረፋ ማለት ነው። አብዛኛው ሰው በሚወጣበት ሰዓት ራሱ ሊገባ የተሰለፈውን ሰው ሁሉ ነው ያገኘናቸው እና በጣም ብዙ ህዝብ ነበር እና በዛ ሁኔታ ነው ውስጥ የተገለጸው የነበረው እና ብዙ ሰው አጨብጭቧል፣ ህግ ጥሷል። ያው ከደስታ ስሜት ስለሆነ እነሱም ያንን ተረድተው ያው ዝም እንዲል ነው ህዝቡን የነገሩት።
ይህ ቢል ከጸደቀ በኋላ ወይም ይህ የህግ ረቂቅ ከጸደቀ በኋላ ውጪ ደግሞ የፕሬስ ሪሊዝ ፕሬስ ኮንፈረንስ አይነት ነገር ተደርጎ ነበር። እዛም ላይ ተገኝተሻል መሰለኝ እና የነበረው ሁኔታ ምን ይመስል ነበር?
እዛም ላይ የነበረው መጀመሪያ ላይ ከመግባታችንና የዚህ የቮቲንጉ ሂደት ከመካሄዱ በፊት ኮንግረሶቹ ከመነጋገራቸው በፊት ፕሬስ ሪሊዝ ነበር ሰዓት ለመቆጠብ። እዛ ላይ ኮንግረስማን ክሪስ ስሚዝ እና ኮንግረስማን ኮፍማን ንግግራቸውን አካሂደዋል። ባነጋገሩበት ቀን ሙሉ እምነት ነበራቸው ይሄ ቢል ፓስ እንደሚያደርግ። በዛ ላይም ደግሞ የአድማስ ሊግ ቡድን ወክሎ የተገኘው ቴድሮስ ትርፌ የአማራው ሂደትና የአማራው ድርጅቶች በዚህ ላይ የነበራቸውን ከፍተኛ አስተዋጽኦ ለተሰብሳቢው ገልጸዋል። እንዲሁም የኦሮሞ ማህበረሰባት የሄዱበትንና በጋራ እንዴት እንደሰሩ የነበረውን ሁኔታ በግልጽ ለህዝቡ አስረድተው ነበረ። በዚህ መልኩ ነው የተካሄደው። ከዛ በኋላ ወደ ስብሰባው ተገባ። ከቮቲንጉ በኋላ ደግሞ ይሄ ቢል ከጸደቀ በኋላ ደግሞ ሁሉም በደስታ በመተቃቀፍ ምልህ ማንም ከማንም በማይለያይበትና ሁሉም ኢትዮጵያዊ ደስታውን እየገለጸ ውጭም ከወጡ በኋላ እንዲሁ አንዳንድ ሚዲያዎች አንዳንድ ሰዎችን በማናገርና ሀሳባቸውን በመግለጽ ነበር ያሳለፉት።
ሌላም ቦታ በሌላ ፌስቡክ ላይ አንዳንድ ነገሮች አይቻለሁ፣ እንደው የቸኮለም ነገር አይቻለሁ። ለክሪስ ስሚዝ ከነበርሽ ትነግርኛለሽ፣ ካልነበርሽ ችግር የለውም። አንድ ሌላ ሩም ውስጥ ተከራይተው ይሄ የገቡበት ሩም ውስጥ ይመስለኛል ከኮንግረስማን ክሪስ ስሚዝን ጠርተው ሽልማት ለመሸለም የፈለጉ የኢትዮጵያ ማህበረሰብ የሚባል የሆነ ሽልማት ለክሪስ ስሚዝ ሰጥተው ነበር። ከነበርሽ ልታስረጅኝ ትችያለሽ፣ ካልነበርሽ ደግሞ እንደው የቸኮለ ነገር አይመስልም ወይ ገና ውጤቱ ብዙ የሚሰራ ስራ አለና እንዲህ አይነቱ ነገር ተገቢ ነው ብለሽ ታስቢያለሽ ወይ?
እውነት ነው። በዛ ክፍል ውስጥም ተገኝቼ ነበርና ሁኔታውን ለመታደም አይት በቅቼ ነበረ። በዛ ውስጥ ያደረጉት የኢትዮጵያን ኮሚኒቲ አባላቶችና በተለይም ደግሞ የኦሮሞ ማህበረሰብና የአማራው ማህበረሰብ በቴድሮስ ትርፌና በሌላው በኦሮሞ ማህበረሰብ የሚካሄደው ክፍልና የኢትዮጵያን ኮሚኒቲ ማህበረሰብ አባሎች ናቸው ለኮንግረስማን ስሚዝ የሰጡት። እንደ ሴረሞኒ ያደረጉት ምንድን ነው ለዚህ ሰውዬ፣ ምክንያቱም ይሄ ሰውዬ ከህግ ማዕቀፍ ጀምሮ ትልቁን አስተዋጽኦ ሲያደርግ የነበረ ነው በዚህ ሂደት ውስጥ፣ ያንን ሂደት ጠቅሰውለት ይህ ሰውዬ ለዚህ ላበቃቸው የሌሎቹንም የኮንግረስማኖችንም ሎቢ እያደረገ ሀሳባቸውን ከሌሎች ጋር በማጋራት እና በጣም ትልቁን ድጋፍ እና ትልቁን አስተዋጽኦ ያደርግ የነበረ ህጉን ከማርቀቅ ጀምሮ የነበረ ሰውዬ ስለነበረ እሱን ኮንግራጁሌት ለማድረግ የተደረገ ሀሳብ ነበረ። ሰውየውም በጣም ደስተኛ ነበረ። እና ይሄ ነገር ከህግ ሆኖ እስከሚፈርቅ ድረስም እንደሚታገል የገለጸበት አጋጣሚ ነበረ። ከኢትዮጵያ መሽኮን እስከ መጨረሻው ለመቆምም የቆረጠ ሰው እንደሆነ በዛ አጋጣሚ ሀሳቡን ለታዳሚው ገልጿል። ጥሩ ነገር ነበረ። ሁሉም በጋራ ያደረጉት ነገር ነው። ይሄንም ለኮንግረስ ክሪስስ ሚት የተሰጠው ስጦታም ይሄንን ይመስል ነበረ።
ቴድሮስ ትርፌን አንስተሻል እና ቴድሮስ ትርፌ በዛ ላይ ያደረጋቸው በዛ ሩም ውስጥ ያደረጋቸው ሁኔታዎች የተሻለ ሆኖ አግኝቻቸዋለሁ። ምክንያቱም ቴድሮስ ትርፌ ኮንግረስማን ክሪስ ምዝን ብቻ ሳይሆን ረዳቶችን እነ ግሪጎሪ ሲምፕሰንን የመሳሰሉትን ሁሉ አመስግኖ ሁሉንም ለቀጣይ ትግላችን መንገድ እንዲከፍት አጋሮች አድርጓቸዋል ብዬ አስባለሁ እና እሱንስ እንዴት አየሽው?
አዎ ማለት በጣም ጥሩ ነው። አቶ ቴድሮስ ትርፌ ሄደበት የነበረው ከሄደ ምክንያት ጥሩ ነው። ምክንያቱም ይህ ሂደት ገና ቀጣይ ስለሆነ እነኚህ ሰዎች ወደፊት የሚያገዙን ሰዎች ናቸው። ካሁኑ እያመሰገን ናቸው። ካልሄድን የሚሰሩትን ስራ እየደገፍን ካልሄድን ጥሩ አይመጣም። ቢኮዝ እነኚህ ሰዎች አሁን ለምሳሌ አንተ ቅድም ከጠቀስካቸው ሰዎች መካከል ቴድሮስ ትርፌ ሲያመሰግን የነበረው ለምሳሌ በየቀኑ ኮስፖንሰር ያገኝ ሲያደርጉ ፖስት የሚያደርገውን ሰው ሳይቀር አመስግኗል። እና በዚህ ሂደት ውስጥ የነበሩ ሰዎችን በሙሉ ለማመስገን ተሞክሯል። እነሱም ደግሞ በዚህ በጣም ደስተኞች ናቸው። የኢትዮጵያን ማህበረሰብ ደግሞ እነሱም በዚህ መልኩ ለመርዳት ዝግጁ በመሆናቸው ደስተኞች ነበሩ። ከኢትዮጵያዊው እኩል ነበር እነኚህ ሰዎች ደስተኛ የነበሩት። ምክንያቱም እነሱም በጣም የደከሙበት በጣም የጣሩበት እና ምክንያቱም ከዚህ በፊቶች ሁሉ የተለያዩ በኮንግረስ ኦፊስ ውስጥ ሂሪንጎች እንዲካሄዱ ትልቁን ጥረት ሲያደርጉ የነበሩት እነዚህ ሰዎች ናቸው። የእነዚህ ሴክሬታሪያት ኦፊስ ቢሮ ሰዎች ነበሩ እና እነኚህ ሰዎች የማይካድ ትልቅ አስተዋጽኦ አድርገዋል ለዚህ ቢል እዚህ መድረስ ማለት ነው። ስለዚህ እነሱን ማመስገኑ ተገቢ ነው ብዬ ነው የማስበው።
ለዛሬው እንግዲህ እስከዳር በዚህ ላብቃ። የነበረውን ሁኔታ ባጭሩ አስረድተሽኛል። በሚቀጥለው ዝግጅታችን ሰፋ ያለ ዝግጅት ይዘን እንቀርባለን። በዚሁ ልሰናበትሽ እስከዳር።
የሚሉት የዛሬ ዜናዎቻችን ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምፅ ራዲዮ። የተከበራችሁ አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምፅ ራዲዮ ነው። በሚቀጥለው ሳምንት ኤፕሪል 19 ቀን 2018 ዓ.ም እንደ አውሮፓውያኑ አቆጣጠር ዶክተር አበባ ፈቃደ እና አቶ ተክሌ የሻው በኢየሩሳሌም በመገኘት በእስራኤል ለሚገኙ ኢትዮጵያውያን ወንድሞቻችንና እህቶቻችን የአማራው ትግል ከየት ከየት በሚል ርዕስ ላይ ገለጻ ያደርጋሉ። ይህን አስመልክቶ እኔና እስከዳር የማህበራቱ መሪዎችን አነጋግረን ነበር። ያደረግነው ቃለ መጠይቅ ከዚህ ቀጥሎ ይቀርባል።
የዳማት ባላሻራ የአክሱም ዙፋን አልጋወራሽ
ቅድማልም መንግስቱ ወጣይ ቅድማልም ጥበብ ተንሳሽ
አማራን ስልጡን ህዝቦች የሃሮሃን የተጠበቅን አውልታቁም መቅደስ ያነጽ እንዳይፈልፈል አለጠርበን
የዳማት ባላሻራ የአክሱም ዙፋን አልጋወራሽ
ቅድማልም።
የተከበራችሁ አድማጮቻችን ለዛሬ እንግዶች አድርገን የጋበዝናቸው ከእስራኤል ሶስት ወንድሞቻችንን ነው። እነዚህ ሶስት ወንድሞቻችን አቶ አላምረው ገድሉ መሬት ኢትዮ እስራኤል የሰብአዊ መብቶችና ነጻነት ድምጽ ምክር ቤት ሊቀመንበር እንዲሁም አቶ ነጻነት ከበደ የአማራ መረዳጃ ማህበር አመራር በእስራኤል እንዲሁም አቶ ብርሃኑ መልካሙ የጸረ ወያኔ ማህበር አመራር በእስራኤል ናቸው። ሶስታችሁም እንግዶቻችን እንኳን ለአማራ ድምጽ ራዲዮ ግብዣ እዚህ መሃላችን ተገኛችሁ፣ እንኳን አደረሳችሁ። በዚህ ላይ አቶ ነጻነት እንግዲህ ያሉበት ቦታ ጎልጎታ ስለሆነ እኛም ቡራኬው በዛው አጋጣሚ ደርሰናል ብለን እናስባለን። ጤና ይስጥልኝ፣ እንደምን አላችሁ?
እናመሰግናለን። እግዚአብሔር ይመስገን።
እሺ፣ በድጋሚ እኔ እንኳን ደህና መጣችሁ ወደ አማራ ድምጽ ራዲዮ እያልኩኝ ሁላችሁም እንግዲህ ድርጅቶቻችሁን ለአድማጮቻችን እንድታሳውቁልን በራሳችሁ አባባል ድርጅታችሁ እንዴት እንደተመሰረተ እና የሚሰራበትን ዓላማ እንድትገልጹልን ከአቶ አላምረው ገድሉ ብጀምር።
እሺ፣ አመሰግናለሁ ይሄንን እድል ስለሰጣችሁኝ። በእውነቱ መሬት ኢትዮ እስራኤል የሰብአዊ መብቶች እና ነጻነት ድምጽ ምክር ቤት የዛሬ 3 ዓመት በላይ ነው የተቋቋመው። በእስራኤልም ቀርቦ በህግ ውቅናን ያገኘና በተለያየም የራሱ ድምጽ የሆነ መሬት ኢትዮ እስራኤል ድምጽ የሚልም የቴሌቪዥን ፕሮግራም እና የሬዲዮ ፕሮግራምም ያለ የሚሰራ ነው። በዚህ በእስራኤል ዋንኛው ዓላማችን ለ11 ነጥቦች ላይ የተመሰረተ ቢሆንም በዚህ ሌላ ጊዜ ሰፋ ያለ ጊዜ ሰጣችሁኝ ማብራራው ካልሆነ በስተቀር የአድማጮችን ጊዜ መሻማት ይሆንብኛል። ዋናው በጥቅሉ ሲታይ ግን በኢትዮጵያና በእስራኤል መካከል የሚኖሩ ኢትዮጵያውያንን በየትኛውም ማለት የተቀበሉትን ዜግነት ሳይለይ ለሁሉም በእኩልነት በአገር ቤት በወያኔ ስርዓት ውስጥ ከፍተኛ የሚደርስባቸውን በደልና ተጽዕኖ በመከታተል እና በማጥናት በተለያዩ የዓለም አቀፍ ድርጅቶች በእስራኤል የክነሴት አባላት በአጠቃላይ ዲፕሎማቲውና ተጽዕኖ ያመጣሉ ብለን የምንገምታቸውን በዓለም ክፍል ያሉትን ከኢትዮጵያ ጋር ግንኙነት ላላቸው የዲፕሎማት ኮር አባላቶችን በሙሉ በማናገርና በኢትዮጵያ ውስጥ የተሻለ ፍራፍ ሊመጣ የሚችልበትን መንገድ በህዝብ ላይ እየደረሰ ያለውን ሰቆቃ አፈሳ እስራት ማፈናቀል የመሳሰሉትን ነገሮች ሁሉ የሚያጋልጥ ሲሆን ከዚህ በላይ ደግሞ በጣም ትልቁ እናንተን በኢትዮጵያ ዘር ቀለም ወይንም ደግሞ ያዝነው ዜግነት የማይለይ ሁላችንም ኢትዮጵያ በሆነችው አያት ቅድመ አያቶቻችን እዚህ አካባቢ ተሰሩት ከአፍሪካ ብቸኛዋ ቅርስ ያላት በኢየሩሳሌም ይዞታ ያላት ገዳማት ያሏት ቤተክርስቲያን ያሏት ሀገር በመሆኗ ይሄንን ቅርስ ደግሞ ለትውልድ እንዲተላለፍ እስራኤላዊ ስለሆነ ቤተ እስራኤሉ ጉዳዩ አይመለከተኝም ብሎ ከጎን እንዳይቆም ለማድረግና ሁሉም ተሳትፎ በተለይ በዛ ቅርሶቻችን ውስጥ የሚደርሰው ከፍተኛ ምዝበራ ከፍተኛ እንደገና ቅርሶቻችን አሁን በጣም በሚያሳዝን ሁኔታ ነው የሚኖሩባቸው። ስታቱስ ኮንም መሰረት በማድረግ አብዛኞቹ ግብጾች ይከራከራሉ። ይሄን በተነሳ በይዞታ እንትራችን የይዞታ መብታችንን ለማስጠበቅ ይሄን በዋንኛነት አድርጎ ይንቀሳቀሳል። በዚህ ውስጥ እንግዲህ ያደረጀነው በድርጅቱ ውስጥ ያሉ ክርስቲያን ወገኖቻችንም ይሆኑ ወይም ደግሞ በሥራ ምክንያት ወደዚህ አካባቢ መጥቶ በተለያዩ ምክንያቶች የሚኖሩ ኢትዮጵያውያንንም ሆነ ቤተ እስራኤላውያንን በአንድነት እንዲቆሙ የሚያደርግ ድርጅት ነው እና በርካታ አላማዎች አሉ። አጠቃላይ ግን የምንሰራው ከሰብአዊ መብቶች ጥበቃና ቁጥጥር ጋር በተያያዘ መንገድ ነው የምንሰራው እና ከማንኛውም በኢትዮጵያ ውስጥ ሰላም፣ ዴሞክራሲና ነጻነት ለማምጣት ከሚችሉ ኃይሎች ጋርም በትብብር ሲሰራ የቆየ ነው። በርካታ ስራዎችንም እየሰራ ይገኛል እና ይህ ድርጅታችን በተለያዩ የዓለም ክፍሎችም ሰዎችን በመመልመል በእኛ ጋር አብረው የሚቆሙ ኃይሎችን በማደራጀት በእውነቱ በአሁኑ ሰዓት በጣም ትልቅ ስራ እየሰራ ያለ ድርጅት ነው። ይሄ ነው አላማችን።
እናመሰግናለን። በመቀጠል ለአቶ ነጻነት ከበደ ልስጦት የአማራ መረጃ ማህበር በእስራኤል።
እሺ፣ ድሉን ስለሰጣችሁኝ በጣም አመሰግናለሁ። እንግዲህ የአማራ መረዳጃ ማህበር በእስራኤል የተመሰረተው እንግዲህ አጭር ጊዜ ነው፣ 1 ዓመት ከምናምን ጊዜ ቢሆነው ነው። በዚህ አጭር ጊዜ ውስጥ እንግዲህ የሰራቸውና ያቀዳቸው ብዙ ነገሮች አሉ። ሲነሳ ወይም ሲጀመር ማህበራችን የተቋቋመበት ወይም ደግሞ የአማራ መረዳጃ ማህበር ይቋቋም ዘንድ ምክንያት የሆነው በአማራው ህዝብ ላይ የደረሰው ያለው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተጽዕኖዎች እየገፉ ስለመጡ ይህንን ድምጽ ደግሞ ድምጽ ሊሆነው የሚገባ አካል ያስፈልገዋል በሚል ለወገን ተቆርቋሪ በሆኑ ወንድሞች በመነጋገር የተጀመረ ማህበር ነው። ይህ ማህበር የሚሰራው እንደ ሲቪክ ማህበር ነው። እንደ ሲቪክ ማህበር ሆኖ ብዙ የተለያዩ ስራዎችን በእስራኤል ሀገር የሚኖሩ የማህበረሰቡ ተወላጆችን በተለያየ ነገር ይደግፋል። ባህላቸውን እንዲያውቁ፣ ትውፊታቸውን እንዲያውቁ፣ ሀገራቸውም እንደሆነችም ስለዛም በተለይም ስለ አማራው ማህበረሰብ ማንነትን ግንዛቤ የሚሰጥበትና እዚህ ሀገርም ተወልደው የሚያድግ ልጆችም ደግሞ የራሳቸውን ማንነት ሊያውቁበት የሚችሉ ሁኔታ ለማዳበርና እውቀቱን ለማስጨበጥም የሚያስችል እቅድ ነድፎ እየተንቀሳቀሰ ያለ ማህበር ነው። እንግዲህ እጅግ በጣም ሰፊ የሆኑ እቅዶች አሉት። የአጭር ጊዜ እቅድ አለው፣ የረጅም ጊዜ እቅድ አለው። እነዚህን እቅዶችን እያሰረ እና ከአባላቶቹ ጋር እየተማከረ ስራዎች ይሰራል። ሀገር ቤት ባሉ ወገኖቻችንም በየደረጃው እና እንዳስፈላጊነቱ ማድረግ በሚገባው እና በሚችለው አቅሙም ያንን ድጋፍ ለማድረግ የተቋቋመ ማህበር ነው። እንግዲህ ባጭሩ የነው ግን እጅግ በጣም ሰፊ የሆነና ያጀር ጊዜ እና የረጅም ጊዜ እቅድ ያለው ማህበር ነው ያለን ማለት ነው። እንግዲህ ያለው የነው ሰፋ ያለ ጊዜ ሲኖረን ደግሞ ብዙ ዝርዝር ሁኔታዎችን ማየት እንችላለን። አመሰግናለሁ።
አመሰግናለሁ አቶ ነጻነት ከበደ። አቶ ብርሃን መልካሙ፣ እርሶም የድርጅቶትን አላማና የተመሰረተበትን ሁናቴ እንዲሁ ለአድማጮቻችን እንዲያስረዱልን መድረኩን ለርሶ ልስጦት።
አመሰግናለሁ። እንግዲህ የኔ ድርጅት ጸረ ወያኔ ንቅናቄ በእስራኤልና በመላው ዓለም ነው። ይሄ የጸረ ወያኔ ንቅናቄ ከነ ትርጉሙ በምናይበት ሰዓት በአሁኑ ሰዓት በሀገራችን ኢትዮጵያ ውስጥ የወያኔ ስርዓት በህዝባችንና በሀገራችን ኢትዮጵያ ላይ የሚያደርሰውን የከፋ ግፍና በደል ተመልክተን የህዝባችን ሮሮ፣ የህዝባችን እንባ፣ የሀገራችን ኢትዮጵያን ህልውና የመበታተን ህልውናን በመመልከት ያንን ህልውና ማቆም የቻለው ወያኔ የተባለው ቡድን ሲወገድ ነው ብሎ በማሰብ ይህ ድርጅት በእስራኤልና በመላው ዓለም አባሎችን መልምሎ ወያኔን ለማስወገድ እየጣረ ያለ ነው። ይሄም የወያኔን ማስወገድ ስራ ከፍተኛ ደረጃ በአማራ ክልል ውስጥ በጎበዝ አለቆች ፋኝ እየተባሉ የሚጠሩትን የጎበዝ አለቆችን ኃይል በመሆን ትጥቅና ስንቃቸውን በማጠናከር ከፍተኛ ስራ እየሰራ ያለ ጠንካራ ድርጅት ነው። አላማውም ወያኔን የማስወገድ ነው። በአጠቃላይ በዓለም ላይ ያሉ የተለያዩ የጎሳ ይሁን የፖለቲካ ድርጅቶች ጠቅላላ ወያኔን ለመዋጋት ቆርጠው የተነሱ የድርጅት አካሎች ጋር በመገናኘት ትግሉን በጋራ እየታገለ ያለ የወያኔ ግፍና በደል የወለደው ድርጅት ነው ማለት ነው። እናም ይህ ድርጅት በተለያዩ ሀገሩ ካሎች ጋር አብሮ በመስራቱ ለወደፊቱ ከዚህ ድርጅት ወደ ፖለቲካ ድርጅት ከፍ ያለ አጋጣሚ ከፍ ያለ ድርጅት ለማድረግ እየታሰበ ያለበት ሁኔታና በተጨባጭ ስራዎችን እየሰራ ህዝቡን እያገዘ ያለ ድርጅት ነው በኢትዮጵያ ምድር ላይ እና ለወደፊቱም በዚህ ዙሪያ የተቻለውን ድጋሜ ገለጻ ልናደርግ እንችላለን። ለአሁኑ በዚህ ቢበቃ።
በጣም አድርገን እናመሰግናለን። እንግዲህ ሶስት በተለያየ መርህና አላማ ላይ የተመሰረታችሁ ድርጅቶች ዛሬ እንግዶች ወደ እስራኤል እንዲመጡ ጋብዛችኋል። በተለይ ለአማራው በመታገል የሚታወቁትን አቶ ተክሌሻውንና እንዲሁም የአማራ አክቲቪስት የሆነችውን ዶክተር አበባን ጋብዛችኋል። በቅርቡ እናንተ ጋር ይመጣሉ። ለዚህ አላማ መነሳሳት አድርጋችሁ በአንድነት እነዚህን እንግዶች ወደ እስራኤል እንዲመጡ የጋበዛችሁበትን ምክንያት መቼም እናንተ ታውቁታላችሁ እና በዛ ላይ ማብራሪያ እንዲሰጡን አቶ አላምረው።
እሺ፣ አመሰግናለሁ። በተለይ እንግዲህ የአማራ ሕዝብ እኛ ከተቋቋምንበት ዋነኛ አላማ አንጻር በኢትዮጵያም ሆነ በእስራኤል ውስጥ የሚደረጉ የዘር መድሎዎችን፣ ዘረኝነትን፣ በተለይ አድሎ መገለልን የመሳሰሉትን ነገሮች ለመቋቋም ነው የመጀመሪያው የድርጅታችን አላማ ሆኖ የተነሳው። ከስሙ የሚጠቅሰው ይህንን ነገር ነው። አሁን ደግሞ በኢትዮጵያ ባለው ፖለቲካና በ27 ዓመት ውስጥ በተካሄደው የዘር ጭፍጨፋ ውስጥ በተለይ የአማራን ህዝብ 1968 ማኒፌስቶ ጀምሮ ህወሀት ዋነኛ ብሔራዊ ጠላቴ ነው ብሎ ጦር ሰብቆበት የተነሳው በመሆኑ ምክንያት ይሄ ትኩረታችንን ከሚስበው ነገር ሁሉ ዋነኛ ሆኖ አግኝተነዋል። በተለይ በአማራ ህዝብ ላይ ማንም ወኪል ሳይኖረው፣ ማንም ስለ አማራ ሳይናገር፣ ሁሉም ሰው የየፖለቲካ ድርጅቱን አቋምና ሌሎችን ነገሮች ሲያራምድ፣ የአማራን ጉዳይ ግን ከፊቱ ላይ የነበረውን ነገር የዘነጋው ያህል እስኪመስል ድረስ ወደኋላ ገብቶ ያየበት ነገር እንደነበርና ብዙዎቻችን በዚህ ጉዳይ ላይም በጣም እንቆረቆር እንደነበር በመጨረሻም ላይ አሁን በተለያየ እንደ አሸን የፈሉት የአማራ ድርጅቶች መካከል የመጀመሪያ ሆኖ የተነሳው የእኛ ትኩረታችን የሚሳበው አለሁ ብሎ እንደ መጀመሪያ ቆሞ ትግሉን ማፋፋም የጀመረው በተለይም በውጭ በኩል ማለት ነው ይህን የሞረሽ ወገኔ አማራ ድርጅት ሆኖ ስላገኘ ነው እና በተለይም ደግሞ የአማራውን ህዝብ ለማስተባበር እና በየአካባቢው የሚፈጸመውን ግፍና በደል መናገር ብቻ ሳይሆን እንደ ልሳን ሆኖ ማገልገል ብቻ ሳይሆን ይሄንን ነገር እስከ ዓለም አቀፍ ፍርድ ቤት ድረስ ሄዶ በዘር ማጥፋት ወንጀል በአማራ ላይ የተፈጸመውን ግፍና በደል የሚናገርና ይሄንንም ደግሞ ፍትህ ላጡ ወገኖች ፍትህ የሚያሰጥ ድርጅት ነው ብለን ስላመንበት ከእንቅስቃሴውም ከምኑም በመረዳት ይሄ ነገር ትኩረታችንን ጽቧል ወደ መሮሻ አማራ ወገን። ሌሎች ድርጅቶችንም ቢሆን በተደጋጋሚ ስለ አማራው ይናገራሉ የተባለውን ይሄን ክፍተት የሚሞሉ ኃይሎችን በሙሉ እንደግፋለን። በተለያየ ጊዜ እዚህ አካባቢ መጥተው ማህበረሰቡን እንዲያነጋግሩ፣ ምክንያቱም እስራኤል ሀገር ውስጥ ከ180,000 በላይ የሆነ የኢትዮጵያና ትውልደ ኢትዮጵያውያን ያሉበት ሁኔታ ነው ያለው። እነዚህ ኃይሎች ደግሞ አንድ ላይ ትልቅ የሆነ አቅም ለትግሉ መቅኖ ሊፈጥሩ የሚችሉ ኃይሎች በመሆናቸው ይሄንን ለማስተባበር የመጀመሪያ እርምጃ ግን በመጀመሪያ ትኩረታችንና ሲቋቋምን በመጀመሪያ ደረጃ የአማራን ጉዳይ እንደ ዋነኛ አጀንዳው አድርጎ ለመተንፈስ የቻለው ዞቻችን የአማራን ጉዳይ ባነሳን ቁጥር የምንሸማቀቅበትን ነገር ይሄ ድርጅት ግን በር ከፋች ሆኖ ስላገኘ ነው ትኩረታችን የሳበውን የመጀመሪያውን ሞረሽን እዚህ እንዲመጣ አድርገናል። ዶክተር አበባንም እንደዚሁ በጣም የምናከብራትና በአማራ ጉዳይ ላይ በተለያየ ጊዜያት ሽንጧን ገትራ ስትታገል የነበረች ሰው እንደመሆኗና በዚህም ደግሞ አብዛኞቹ አድናቂዎቿ መዛ አካባቢ እንዳሉ በመገምገም ካቀረብናቸው የተለያዩ ሰዎች መካከል አቀርበን በሰፊ የሆነ ልዩነት ማለትም ድጋፍ ዶክተር አበባ ከሞረሽ ወገን የአማራ ሊቀመንበር ከአቶ ተክሌ ሻው ጋር አብራ እንድትመጣ ግብዣውን አቅርበናል። እና እነዚህ ሰዎች እዚህ አካባቢ ያለውን ማህበረሰብ ምንድን ነው እየተካሄደ ያለው አብዛኛው ምናልባት የኢንተርኔት አክሰሱ ያለን ሰዎች በተለያዩ ሚዲያዎች ገብተልና የምንችል ሰዎች ምንም አይደለም እዛው ልንረዳ እንችላለን በአማራ ላይ እየተቀፈጠመ ያለው ነገር። ግን እናቶ ተክሌ እዚህ ጋር መጣው እንዲሰሩልን የምንፈልገው ትልቁ ነገር ምንድነው እነሱ እዚህ ያሉ አባቶች ለኢትዮጵያ ብዙ ስራ ሰርተው እዚህ ሀገር የመጡ በአሁኑ ሰዓት ምን እየተካሄደ እንደሆነ እንኳን ያልገባቸው በተለያየ ነገር ከሚሰሙት ነገር ውጪ ጥልቅ በሆነ መረጃ ላይ ይሄን ተጨባጭ የሆነ መረጃ ሰጥቶ ጉዳዩን የሚያብራራላችሁ ኃይል ያስፈልግ ስለነበረ ይሄ ላይ የታየውን ክፍተት እነዚህ ሰዎች ሊሞሉ ይችላሉ በሚል ሐሳብ የኛ በተለይ ድርጅታችንም እንደ ዓላማ አድርጎ ያዘው የሰብአዊ መብት ጉዳይ ከሆነ የሰብአዊ መብት ጉዳይ ደግሞ በሰፊው በማህበረሰብ ደረጃ በጥቅም የተፈጸመ ወንጀል ያለበት አማራ ላይ ነው ብለን ስለምናምን የነዚህን ወኪሎች ወደዚህ አካባቢ መጥተው ጉዳዩን እንዲናገሩ ማድረግ ፈለገ። ከዚህ ላይ እነዚህ ጸረ ወያኔ ንቅናቄ በእስራኤል የአማራ መረዳጃ ማህበር በከፍተኛ ደረጃ ላይ በጉዳዩ ላይ እኛም ባቀረብነው ሐሳብ ላይ ስምምነት መጣ። ከዛ በኋላ እነሱ መጥተው ይሄንን ነገር ሊፈጽሙ የሚችሉበትን እድል አመቻቸን። አሁን ጉባኤያችን ኦሬዲ ሁሉም ነገር እየፈጸምን ነው ማለት ይቻላል። የቀናቱ ማጋጣሚ ሆኖም ደግሞ የወጣው ቀን የእስራኤል የነጻነት በዓል ምሽት ነው እና እዛው ጋር ተደርጎ ሰውም ዘና ብሎ በተለያየ መንገድ ያለውን ነገር ተረድቶ ትግሉን ሊያግዝ የሚችልበት ነገር እንዲፈጠር ነው። የሺማይል ጉዞ በአንድ እርምጃ ይጀምራል እንደሚባለው ሁሉ እኛ ይሄን ነገር እንጀምረው በሚል እንጂ እንግዲህ በኋላ በጥቃት በደረሰበት አማራ ጎን ቆሞ አለመታገል ይሄ የዓላማ ልዩነት መኖርን አይጠይቅም። እንደ ሰው ሆኖ መፈጠርን ብቻ እንደ ሰው መቆምን ብቻ የሚጠይቅ ነገር ስለሆነ ለወደፊቱም ብርቱ የሆኑ እንቅስቃሴዎች እዚህ አካባቢ ቢኖሩና የዚያ ማህበረሰብ በደል በዓለም አቀፍ ደረጃ እንዲጋለጥ ለማድረግ የምንችልበትን መድረክ እንፈጥራለን ብለን እናስባለን። ያ የመጀመሪያውን እርምጃ አሁን ጀምረናል።
በጣም ጥሩ በጣም ጥሩ። እናመሰግናለን አቶ አላምረው። አቶ ብርሃን የጸረ ወያኔ ማህበር አመራር እንዴት ነው እንግዲህ በእናንተስ በኩል እነዚህ ወገኖቻችን ለመጋበዝ ያደረጋችሁት ዝግጅትና ያነሳሳችሁ ዓላማ ምንድን ነው?
አመሰግናለሁ። እንግዲህ አቶ አላምረው በከፍተኛ ደረጃ አብራርቶታል። ይሄንን የአማራ ድርጅት ለማጠናከርና እንዲሁም የአማራ ሬዲዮ ጠንክሮ እንዲወጣ ለማድረግ ታስቦ ይሄን ድርጅት አዘጋጅተናል። በዚህ በእስራኤል ሀገር እኛ ያለነው የይሁዳን ህብረተሰብ በአብላጫው የአማራ ህብረተሰብ እስከመሆናችን መጠን ይሄንን ድርጅት እንዲያውቁት ሬዲዮን እንዲያዳምጡትና እንዲሁም በተለያየ ምክንያት በተለያየ ሚዲያዎች የሚሰራጩ በአማራ ላይ ያልሆነ ንግግሮችን ተገንዝበው ወደ አማራነታቸው ከመቅረብ ይልቅ ወደ ሌላ አቅጣጫ እየሄዱ ያሉ ህብረተሰቦችም ያላቸውን ጥያቄ ለአቶ ተክሌሻውና ለዶክተር አበባ በማቅረብ እንዲረዱትና በተለይም በዚህ በእስራኤል ሀገር የአማራነት ስሜት ጎልቶ የጠቅላላ የአማራ ህብረትን እንዲቀላቀሉ ግንዛቤ እንዲይዙ የማድረግ ሐሳቦችን በማሰብ ይህን አቶ አላምሮ ሰፋር ያቀረበውን ነገር ለማስፈጸም በማቀድ ነው ይሄንን ነገር እያስፈጸምን ያለ ነው ማለት ነው።
አመሰግናለሁ። እንደሚታወቀው በእስራኤል ከመትገኙ ትውልደ ኢትዮጵያውያን ይሁዲዎች ወይንም የእምነቱ ተከታዮች እንዴት ነው 96% የሚሆነው አማራ ነው ይባላልና ከዛ ላይ ደግሞ 4% የሚሆኑት ከትግራይ የመጡ ናቸው ይባላልና በአደረጃጀት ደረጃ አገዛዙ ብዙ ድጋፍ ያደርግላቸዋል። እናንተስ የአንድ አማራ መረዳጃ ማህበር አማራውን ለማንቃት እየሰራችሁ ያላችሁ ተግባር ምንድነው? አቶ ነጻነት ምናልባት ካነጋገር የተሳስቼ እንደሆነ ይሁዲዎች ማለቴን ሊያስተካክሉኝ ይችላሉ። አቶ ነጻነት ለርሶ መስመሩ ልስጥ።
እሺ መድጋሚ አመሰግናለሁ። እንግዲህ በዚህ ሀገር በእስራኤል ሀገር ያለው ከ96% በላይ የሚሆነው የአማራ ማህበረሰብ ተወላጅ ነው። ይሄ ግልጽ ነው። ከዛም በላይ ሊሆን ይችላል እንደው ኤግዛክት የሆነ ካልኩሌሽን ይሰራ ማለት ነው። እና ይህንን ማህበረሰብ ለመንጋት እንግዲህ ሰፊ ስራዎችን እየሰራን ነው። በዚህ ባሉ ማህበራዊ ህይወት በሚኖርበት የተለያዩ ግንኙነቶች በሚካሄዱበት ሁኔታ ሁሉ ያሉ ሰዎች የሚያገኙበት እና እየተገናኘንም ስለ አማራው ማህበረሰብ በደል አማራው ማህበረሰብ ዛሬ ላይ ነው ምን ያስፈልገዋል እንዴት ነው የሚሆነው የሚለውን ነገር እየተናገርንበት እና እየተወያየን ያለንበት ሁኔታ አለ። እንግዲህ እሱንን ለማድረግ እና ይህንን በአጭር ጊዜ ወደ ውጤት ለማምጣት ብዙ ስራዎች ያስፈልጋሉ። ምክንያቱም አንደኛ የተለያዩ ችግሮች አሉ። ይህ ማህበረሰብ ወደዛም ወደዚህም የሚመጣ እና የሚሄድ ቤተሰቡንም ማምጣት የሚፈልግ በተለያየ ምክንያት ሰበብ የሚያመጣ ማህበረሰብ አለ። ይህንን ማህበረሰብ ባንዴ ቀይሮ ወደ አማራ ብሔርተኝነት ማምጣት ይከብዳል። ዞሮ ዞሮ ግን ይህንን ለማድረግ አሁንም ቢሆን ስራ እየተሰራ ነው። ማህበረሰቡ እየነቃ ነው። ከዚህ በፊት ይጠቀምበትና ያየው የነበረው እዚህ ሀገር አንድ የሆነ ሚዲያ አለ። ያንን ሚዲያ እንዳይከታተል የዛ ሚዲያ ላይ የሚተላለፉ ነገሮች በሙሉ ውሸት የሆኑ ዝም ብለው የድንጋይ ክምር እንጂ ማህበረሰቡ አድጎ ወይም ደግሞ ሀገሪቱ ተለውጣ እንዳልሆነ ያንን ሊያስገነዝቡ የሚችሉ ነገሮች ሁሉ እያደረግን በተለያዩ ሁኔታዎች ያንን እየገለጽን ማህበረሰቡን የማንቃትና ወደ አማራ ብሔርተኝነትን የማምጣት ስራዎችን እየሰራን ነው። እና እንግዲህ ይሄ ነገር ቀላል አይደለም። የኛ ብቻ ሳይሆን የብዙሃኖቹ ውጤት ነው። በተለይ የአማራ ጉዳይ ነው ብሎ የሚንቀሳቀሱ ድርጅቶች ለምሳሌ እንደ ጸረ ወያኔ እንደ ኢትዮ መድረክ እስራኤልም ቢሆን በአማራ ብሔርተኝነት ሊያግዙ የሚችሉ ሰዎች ያሉበት ሁኔታ ይኖራል። እና በተለይ ከእነዚህ አይነት ድርጅቶች ጋር በመናበብ ማህበረሰቡን የማንቃት ስራዎችንም እየሰራንበት ያለ ሁኔታ አለ። በቅርብ ጊዜም ከፍተኛ ለውጥ እየመጣ ያየንበትን ነገር አለ። በአጭር ጊዜ ውስጥ ለውጦች አሉ። ወደፊትም ደግሞ የተሻለ ውጤት አሳይተን እዚህ ሀገር ያለው ማህበረሰብ በአማራነቱ አደራጅተን ለተጎዳውና ድምፅ አልባ ለሆነው ወገኑ ድምፅ መሆን የሚችልበት ሁኔታ እንደሚፈጠር እርግጠኞች ነን፣ እንደ አማራ መረዳጃ ማህበር ማለት ነው። እንዲህ ከዚህ ጋር አያይዤ ምናልባት ለሌሎችም ከተነሳ ጥያቄ እንግዲህ እናቶ ተክለሻን ወደዚህ ልናመጣበት ያሰብነው ዋናው ጉዳይ እናቶ አላምረውና አቶ ብርሃኑ እንደገለጹት እዚህ ሀገር ያለውን ማህበረሰብ እንዴት ነው የአማራው ማህበረሰብ ላይ ምን ደርሷል? ምናልባት አንዳንዴ ሌላ ሰው ሲመጣ እና ሲነግራቸው የመስማትም ሁኔታ ሊኖር ስለሚችል የአማራ ድርጅቶችም ደግሞ እድሉን አግኝተው ማህበረሰቡንም የማንቃት ስራ መስራት አለባቸው በሚል ተማምነን ተግባብተን ወደዚህ ስራ የገባንበት ሁኔታ ነው ያለው። ስለዚህ እናቶ ተክለሻውና ዶክተር አበባ ነው ወደዚያ መጠ ሌሎችም ድርጅቶች ቢሆኑ መጥተው ማህበረሰቡን አንቅተው በአማራ ብሔርተኝነት የማጠንከርና ማደራጀቱ ላይ መስራት የሚፈልጉ ማንኛውም የአማራ ድርጅቶች በመናበብ በመግባባት መስራት የሚቻልበት ሁኔታ እንደሚፈጠር ለማሳየትም ነው። ምክንያቱም ከዚህ በፊት በተለያዩ የአማራን መደራጀት በሚሰሩ በአማራን መደራጀት በሚጠሩና እነሱን ድጋፍ ይነፍገናል በሚሉ አካላቶች የአማራን ብሔርተኝነት የአማራን መደራጀትና ሌሎች ብዙ ድርጅቶች አሉት ዝም ብሎ ነው የሚሉ ውሸት ነው የሚለውን ነገር ለማጥፋት እኛ አማራዎች አንድ ሆነን መስራት እንደምንችል አላማችን ለህዝባችን እስከሆነ ድረስ የሚሆነው ለማሳየት በህብረት እየሰራንበት ያለው ሁኔታ ማሳየት በሌሎች ሀገሮችም ለጠላቶችም የአማራ መደራጀት ለሚጠሉትም ማሳየት ይሆነን ዘንድ በቅንጅት እነሱን አመተን እዚህ ማህበረሰቡን አግኝተው አዋይተው የአማራን ችግር አሳይተው ለቀጣይ ስራው ህብረተሰቡ ዘጋጅበትን መድረክ እንዲፈጠርና ህብረተሰቡን የሚያነቁት ዘንድ በሚል የታሰበ የጋራ አስተሳሰብ ነው የሚል ሐሳብ ለመጨመር ነው። አመሰግናለሁ።
እናመሰግናለን አቶ ነጻነት። እንግዲህ የሚቀጥለውን እድልም ሰጣው ለአቶ ብርሃን መልካሙ ነው። እንግዲህ ይህ ዝግጅት ያሰባችሁ ዝግጅታችሁ የተሳካ እንዲሆንና የታለመለትንም ግብ ለመምታት ማስተላለፍ ትችሉ ዘንድ ትግሉን በተለይ ደግሞ በእስራኤል አካባቢ የሚገኙ ኢትዮጵያውያን ትግሉን የሚያግዙ እና የአማራው ማህበረሰብ ለአማራው ማህበረሰብ የምታስተላልፉት መልእክት ካለ እንዲሁም ለተጋባዥ እንግዶቻችሁ ለአቶ ተክሌና ለዶክተር አበባ ምንን አዳሰው መተው አስተላልፈውላችሁ እንዲሄዱ የምትፈልጉትን ነገር ብትገልጹልን።
በጣም አመሰግናለሁ። እንግዲህ በእኛ በኩል ኮሚቴው አስፈላጊውን ዝግጅት እያደረገ ነው ያለው። አቶ ተክላይሻውና ዶክተር አበባ ከዚህ ቦታ መጣው በህብረተሰባችን ውስጥ በጥያቄ መልክ ያሉ ነገሮችን ግልጽ ያልሆኑ ነገሮችን እንግዲህ እንደሚባለው አማራ ብዙ ቦታ ላይ ተከፋፈለ ነው አንድ አይደለም እናም የሚሉ ጥያቄዎች አሉ። እነዛን ጥያቄዎች ለህብረተሰባችን ተፋርገው እንዲያብራሩልን ነው የምንፈልገው። በዋነኛነት ያው በእስራኤል ውስጥ ስብሰባ ማነው ድግስ ዝግጅት የተደረገው አፕሪል 19 አራተኛ ወር 2018 ኢየሩሳሌም ከተማ ሮያል ኪንግ ዳቪድ ሆቴል ቁጥር 26 YMCA አዳራሽ ስብሰባ ይካሄዳል ማለት ነው። በዚህ የኛ የዚህ እስራኤል አካባቢ የምንገኝ የአማራ ተወላጆች ይሄንን ጥሪ ተጠቅመው በውስጣቸው ያላቸውን ነገር ጥያቄ በማቅረብ ተረድተው የአንድ አማራ ለአማራነት የሚደረገውን ትግል እንዲቀላቀሉ ከጎናችን እንዲቆሙና እርስ በርሳችን ተናበን ለራሳችን መከላከል የምንችለውን አቅም በእስራኤል እንድንፈጥር በማንኛውም በእስራኤል ቦታ ያሉ ሁሉ ተሰባስበው እንዲገኙ ጥሪ አስተላልፋለሁ።
አመሰግናለሁ አቶ ብርሃን። አቶ አላምረው ገድሉ በዚህ ላይ የሚጨምሩት ካለ ማስተላለፍ የምትፈልጉት መልእክት ለኢትዮጵያውያኖቹ በተለይ ለማህበር ለአማራው ማህበረሰብና ለተጋባዥ እንግዶች?
በጣም ጥሩ። እንግዲህ የአማራ ትግል ከተነሳ ወዲህ አማራ እንደ አማራነት ራሱ ቆሞ የራሱን መብት ሊያስጠብቅ ብሎ በተነሳ ጊዜ ጦር መሳሪያ አንግቧል ተነሳም። ነገር ግን በማህበረሰቡ የሚፈጸሙት ነገሮች በሲቪክ ድርጅትነት የተቋቋሙ በተለያዩ ተቋማት ተገንብተዋል። ነገር ግን ከቀድሞ አንድ ነገር እንዲስተካከል ሊመፈልገው ነገር አለ። በተለያዩ አገሮች ውስጥ አሁን የምናየው የትግል መጠላለፎችም አሉ። ይሄ ነገር እስከ ዛሬ ድረስ የአማራ ጉዳይ ወደ ኋላ ገፍተው የኖሩ ኃይሎች ዛሬም እንደገና ደግሞ ለመብቴ ቆማለሁ ብሎ የሚነሳን ኃይል ወደ ጎን እየገፉ የተለያዩ ያሉባልታ ወፍጮዎችን ተክለው የሚሸረክቱ ኃይሎች ይሄን እንቅስቃሴያቸውን ማቆም እንዳለባቸው ነው የምናገረው። በተለይ ደግሞ በአጠራር ደረጃም ራሳችሁን ተቀብላችሁ አንዳንዴ ሳትተጋቡት የምሰማው ነገር የኢትዮጵያ ማህበረሰብም ይሄንን ነገር በእውነት ማንሳት እንደገና ማስተካከል ማለበት የምለው የአንድነት ኃይሎች የሚባል ነገር አለ። በመሰረቱ የአማራው ህዝብ ትግል እኮ አንድነት ነው። ደሮ ብታልም ጥሬዋን አማራ ቢያርም ደግሞ ኢትዮጵያን ብቻ ነው። ስለዚህ እዚህ ላይ እገነጥላለሁ ብሎ የቀረበ ድርጅት አይደለም። እስከዛሬ ድረስ እኔን አማራውን ክልል ገንጥዬ ለራሴ ሪፐብሊክ አቆማለሁ የሚል ኃይል ቢነሳም ተቃዋሚ ድርጅቶች ስለተጫጩ አይደለም፣ ሌሎች ድርጅቶች ስለተጫጩ አይደለም፣ ራሱ የአማራ ህዝብ ይወገዋል። ምክንያቱም አያት ቅድመ አያቶቻችን እየሞቱለትን ግራቸውን ለጠጠር ድረታቸውን ለጦር ተቆስ ሲታገሉ የኖሩበት ዓላማ አንዲት ኢትዮጵያን መስርቶ መቆየት ነው የነበረው። ይህም ያንገበገባቸው በተለይ ደግሞ ህወሓት 1968 ዋነኛውን ብሔራዊ ጠላትነት አማራን ሲፈርጅም የአማራ መመታት የአማራና የኦርቶዶክስነት መመታት ኢትዮጵያን ያፈራርሳታል ብሎ ስላሰበ ነው። ስለዚህ ይህ ማህበረሰብ እንደ ራሱ ቆሞ የሚፈጸምበትን በደል ማንሳትና ለዓለም አቀፍ ማህበረሰብ ለማሳወቅ ለህግ ለፍትህ ለማቅረብ ፍትህና ርትዕ እንዲገኝ ለማድረግ በሚንቀሳቀስበት ጊዜ የራሱ የአማራ ወገኖችም ሲተቹትና ሲያጠለጥሉት የሚታይበት ሁኔታ አለ። የአማራ ህዝብ ትግል ግን ልክ ይሄን ደግሞ ሳዋህደው እነዚህ ሰዎች የሚመጡት እስራኤል ሀገር ነው፣ በእውነት የእስራኤል ታሪክ ጋር በጣም የሚያያይዘን የአማራ ጉዳይ አለ። በአውሮፓ የይሁዳውያንን አስቀድመው ጸረ ይሁዳውያን የሆኑ ቅስቀሳዎችን በማድረግ የራሳቸው ወገኖች ሳይቀሩ በሶንዶር ኮማንዶነት ተሰልፈው የራሳቸውን ወገን ካቃጠሉ በኋላ መልሶ የተቃጠሉ ኃይሎች አሉ። መጨረሻ ላይ ሀገርን መስረት አንድ ሀገር ይኖራል ብለው በተነሱ ቴዎዶር ሄርዝል በተነሱበት ጊዜ አብዛኛው ጠላታቸው ሆኖ የተነሳው የነበረው ይኸው የራሳቸው ወገን ነው። ስለዚህ ለአንዳንድ አማራዎች በመወለድ ብቻ አማራነት ሊሆን ስለመሰላቸው ስነ ልቦናቸውን በሙሉ ከኛ ሸሽተው ሌላ ቦታ ላይ የሚታገሉ ኃይሎች እንዲያውም የአማራውን ስራጀት የሚነቅፉና የሚያደናቅፉ ሰዎች በእውነት እጃቸውን ሊሰበስቡ ይገባል። እኔ ይህ ነገር እዚህ እንዲሆን የፈለግኩበት ዋነኛ ምክንያት ይሄ በአንድነትና በእንትን እየተባለ የሚጠራ ነገር በጣም ትርጉም ያጣብኝ ሆኖ ስላገኘሁት ማህበረሰቡ የአማራ ድርጅቶች የሲቪክ ድርጅቶች ምንድን ነው እየሰሩ ያሉት በምን ምክንያት ነው አላማቸው ትግላቸው አቅጣጫቸው ግባቸውስ ምንድን ነው የሚለውን ነገር እዚሁ መጥተው ለማህበረሰቡ እንዲያስረዱ እና ውዥንብር የተፈጠረበትን ማህበረሰብ እንዲመልሱት በመፈለግ ነው ይሄ ጥረት እንዲደረግ የፈለግኩት። ይሄ የኔ ፍላጎት ሳይሆን የኔ ጓደኞች በድርጅት ደረጃም ሆነ በተቀማሪ ድርጅቶችም አማካኝነት ሁላችንም አንድ አይነት ሀሳብ ስለነበረን ይሄ ነገር እንዲፈጠር አድርገናል። አሁን ምናልባት ብዙ ገንዘብ ላንረዳም እንችላለን፣ ሬዲዮ ጣቢያውን ወይም ደግሞ ሞረሽን ላንረዳ እንችላለን። ነገር ግን ዋነኛው የእነዚህ ሰዎች መምጣት ማህበረሰቡን በአካል አግኝተው ያለውን ውዥንብር አጥርተው ይሄ የአንድነት ኃይል እየተባለ የሚጠራው ኃይል ከዋና የሲቪክ ድርጅቶች ከያዙት አላማ ጋር ምንም አይነት ልዩነት የሌለው መሆኑን እንዲያስረዱ ነው። የአማራ ህዝብ በቅድሚያ ኢትዮጵያ ውስጥ ተጎድቷል ካልን መቆም ያለብን ደግሞ በማህበረሰቡ ሌሎች ወኪል አድራጅተው የኦሮሞ ወይም የሌላ የሲዳማ ወይም የሌላ ድርጅቶችን አቋቁመው እንትን ሲያደርጉ ሲታገሉ ይሄን ያህል አመት መገንጠልን ያነሱ ድርጅቶችን እንኳን ይሄን ያህል ጫጫት አልበዛባቸውም። አማራ ግን ሲመጣ ለምንድን ነው የእግር እሳት ያንገበገባቸው የሚለው ነገር አሁንም ምላሽ ማግኘት አለበት። ያ ምላሽ ደግሞ ሊሰጥ የሚችሉ አንድ በተርቱ የሆኑ የአማራን ጉዳይ በትክክል አጠጠው ሊናገሩ የሚችሉ ኃይሎችን መርጠናል ብለን እናስባለን። ይህ ማለት ግን ቅድም እንደተናገርኩት ሌሎችን ድርጅቶች ለወደፊት አንጋብዝም ማለት አይደለም። የአማራ አንድነትና ህብረት ጠንክሮ የማህበረሰቡን ከተገፊነት ወደም ጎዳና አውጥቶ የመጣል ጉዳይ ወደ ጎዳናው እንዲመልሱት ለማድረግ የተቻለውን ጥረት ሁሉ እናደርጋለን፣ እንተባበራለን። አላማችን ሰብአዊ መብት ነው ብለናል። የሰብአዊ መብት መከበር ስንል ደግሞ በአሁኑ ሰዓት ተጎጂ የሆነ እንደ ጥቅል በማህበረሰብ ደረጃ ጥቃት የደረሰበት ጦር የተሰበቀበት እንደ አማራ ማህበረሰብ የለም። ይህንን ሁላችንም ልባችን ነፍሰ መናገር የምንችለው ነገር ነው። 27 ዓመት ሙሉ የተዘመተበት ማህበረሰብ ነው። 27 ዓመት ሙሉ ከንብረቱ እንዲደህ እየተደርጎ ሲፈናቀል የኖረ ማህበረሰብ ነው። የሚታሰረው፣ የሚገደለው፣ የሚደበደበው፣ የሚሳደደው አማራ ነው። ስለዚህ ይሄንን በግልጽ አንገታችንን ቀና አድርገን ልንናገር የምንችልበት ነገር ነው። ለዚህ ማህበረሰብ መቆም አማራ መሆንን አይጠይቅም። ኦሮሞም ቢሆን ቆምነት ነበር፣ ሌላም ማህበረሰብ አባል ቢሆን ቆምነት ነበር። ለምን በግልጽ ታውጆበት ጦርነት እየተደረገ የሚፈጅ የናዚ ወንጀለኞች ተመልካቸው በስተቀር ሌላ ምንም አይነት ልዩነት የሌላቸው የገስታፎዎች ኢትዮጵያ ውስጥ ያንን ያህል መከራ ሲያበሉት ዝም ብሎ የሚመለከት ኃይል ግን እኔ ኢትዮጵያዊ ነው ልለው አልችልም። ስለዚህ ከማንም በላይ ሰው መሆንን የሚጠይቅ ነው ይሄን ነገር ለማድረግ፣ ከማንም በላይ ደግሞ ኢትዮጵያዊ መሆንን የሚጠይቅ ነገር ነው ይሄ። ይሄ የኢትዮጵያ ማህበረሰብ አንዱን እንትን አድርጎ አንዱን ነጥሎ እየተመታ ሲታይ ሌላው የኔ ቤት አልተንኳኳም ብሎ እያጨበጨበ የሚመለከት ከሆነ ከአሁን በፊት አይተናል። ከዚህ በኋላ ግን የናታንያሁን ንግግር ማንሳት እችላለሁ። ከእንግዲህ በኋላ የይሁዲ ማህበረሰብን የትም ሀገር ሄዶ መጨፍጨፍ አይቻልም፣ ይህን ብቻ እርግጠኛ ነኝ ብለዋል። እንግዲህ በኋላ ምን እያልኩት ያለሁትም ይህን ነው፣ አማራን በልዩ ነጥሎ መምታት ከእንግዲህ በኋላ አይቻልም። ይህ ነገር ደግሞ ህግም ፍትህም ነው። ስለዚህ ለፍትህ መቆም ነው እኛ ያደረግነው። ይህንን ነገር ደግሞ አይዟችሁ በርቱ ማለትና ማጠናከር፣ ወደ ትግሉ መስመር ውስጥ እንዲገቡ ማድረግ ደግሞ የሚያስፈልገውን ነገር ሁሉ እናደርጋለን። ይህ ብቻ አይደለም፣ እኛ ከአለን ነገሮች ሁሉ ከኢትዮጵያ ማህበረሰቦች እጅግ የተበደለው ይህ ማህበረሰብ ነው ብለን ነው ቅድሚያ የሰጠነው። ሁሉም ድርጅት አቁሞ 25 ዓመት 26 ዓመት እገነጠላለሁ የሚል አላማ ይዞ ብዙ ትግል አድርገዋል። ይህ ማህበረሰብ ግን እስካሁን ድረስ ድምፁን አጥፍቶ የራሱ የሆነ ወኪል እንኳን ሳይኖረው ስለሚደበደበው እንኳን በዓለም አቀፍ ደረጃ መድረክ ላይ ቀርቦ የአማራ ህዝብ እየተደበደበ ነው ብሎ አማራን መጥራት የሚከብዳቸው ሰዎች እና በተለይም ደግሞ ትልቁ አንጀታችንን የሚያሳርረውና የሚያንገበግበን የአማራ ጉዳይ እንደ ዋነኛ ኢሹ ሆኖ በዓለም አቀፍ ጉዳይ እንኳን የቀረበበት አንዳች ጊዜ አለመኖሩ ነው። ነገር ግን 2.5 ሚሊዮን በላይ ይባላል፣ ከዛ በላይ የሆነ ማህበረሰብ ግን ይሄ ተፈጅቷል፣ ድሃ ሆኗል፣ የሚበላው አጥቷል፣ የሚቀምሰው አጥቷል። በገዛ ሀገሩ ላይ ትናንት እንኳን ከወሰዱት ቤንሻንጉልን ሲያቋቁሙ ከጎጃም የወሰዱትን መተከልና ፓዊ እና ቻግኒን ሁሉ ወስደው እዛ ላይ በመጨመር ከዛ ያለው እንኳን አማራ ከገዛ መሬቱ ጎጃም ውጣ ተብሎ ወጥቷል። ይህ ሁሉ እየተደረገ ግን በዓለም አቀፍ ደረጃ ይሄንን ነገር እኔ አማራ ነኝ ብሎ እንኳን ቆሞ የሚናገር ኃይል የጠፋበት ጊዜ ነው። ይህ ዌልካም ነው ማለት በእውነት አማራ ተበድሏል። በበደሉ ደግሞ የሚናገሩለት ልጆቹን ማውጣት አለበት። ተናግረው ደግሞ አገርን ማስጠበቅ መቻል አለባቸው። አሁንም የአንድነት ኃይል የሚባል ነገር አንድነት ኃይል አይደለም። አማራም ለአንድነት ለኢትዮጵያ አንድነት ነው የቆመው እና ይሄን ነገር አጥብቃችሁ መሄድ አለባችሁ። ይሄም እዚህ አካባቢ ማህበረሰቡ ግንዛቤና ጭንቅ እንዲያገኝ ለማድረግ ነው እነዚህን ሰዎች ጋበዝነው። አመሰግናለሁ።
እሺ፣ እናመሰግናለን አቶ አላምረው። ሰዓታችን እያለቀ ስለሆነ አቶ ነጻነት የሚጨምሩት ነገር ካለ?
ኦኬ። እኔ ምር የምፈልገው ነገር በዋናነት በተለይ በአሁኑ ሰዓት የአማራ ብሔርተኝነትን ይዞ የሚያቀነቅነው ማንኛውም አካል በዚህ ጎታች በሆነው ኃይል እና የአማራ በደል፣ የአማራ ችግር፣ የአማራ መፈናቀል፣ የአማራ መበደል በዓለም አቀፍ ደረጃ መነገር ሲጀምር ይህንን ችግር መስማት ችግሩ ጎልቶ መውጣቱ መነገሩ ከህወሓት በበለጠ የአንገፈግፋቸውና መስማት የማይፈልጉት እንዲነገር የማይፈልጉትን ኃይላትን አጀንዳ አድርጎ መንቀሳቀሱ ለአማራ ብሔርተኝነት የሚጠቅመው አንዳም ነገር የለም። ስለዚህ የአማራ ብሔርተኝነትን የሚያቀነቅን ማንኛውም ድርጅት፣ ማንኛውም አክቲቪስት ሲሆን እንደ ሚዲያ ይህንን ችግሩን ወጥቶ የአማራን ብሔርተኝነት በምን መንገድ ማጠንከር አለብን። መደራጀት ነበር የሚፈልገው፣ ተደራጅቷል። ይህን የተደራጀ ኃይል እንዴት አድርገን አውርደን ወደ መሬት ስራ እናሰራ የሚለው ላይ በትኩረት መስራት እንዲችል የመጀመሪያ ሀሳቤ ነው። ከዛ ውጭ ግን እናቶ ተክላሻውን እና ዶክተር አባን ወደዚህ ስናመጣቸው መጥተው ደርሰው በሚሄዱ ከሚል ወይም ደግሞ ህብረተሰቡ ጋር ታይተው ይሄዱ ከሚል ሳይሆን እዚህ ያለውን ከ90% በላይ የሆነውን ህዝብ አግኝተው ይህን ህዝብ ምንድን ነው የደረሰበት፣ እስካሁን ምን ደረሰበት፣ ለወደፊት ምን ሊደርስበት ይችላል የሚለውን ነገር ግልጽ በሆነ ህብረተሰቡ ሊረዳው በሚችል ቋንቋ፣ ህብረተሰቡ ሊረዳው በሚችል የአነጋገር ዘይቤ እና ደረጃ በሚገባ ያስረዱላል ብለን ከምናስባቸው ሰዎች የመጀመሪያው ስለሆኑ እነሱ መጥተው ይህን ማህበረሰብ አግኝተውት ያለውን ችግር ከመረጃና ከማስረጃ ጋር እያቀረቡ ማህበረሰቡን ወደ አማራ ብሔርተኝነት የሚያስጠጉበት እና ለአማራ ብሔርተኝነት ይጠቅማሉ ተብሎ ከታቀዱ ስራዎችን ሊደግስበት የሚችለውን ለወገኑ ሊደርስበትን የሚችለውን አቅም ይፈጥሩታል በሚል ታስቦ ነው ይሄ ፕሮግራም የተዘጋጀው። ስለዚህ እነ ዶክተር አባና አቶ ተክላይሰው እንግዲህ ቀደምቱ ነው የአማራን ችግር በመናገር እነሱ በፊት ማን ከፕሮፌሰር አስራት ውጭ ልናነሳቸው የሚችል ሰዎች የለም። ዛሬ ከእነሱን ተከትለው ደግሞ ብዙዎች ተፈጥረውልናል። ስለዚህ ከእነሱም በኋላ ደግሞ ተጠቂ የሆነውና የአማራውን ችግር በየደረጃው በየሀገሩ ሊያንቀሳቀስ የሚችል ለወገኑ አለኝታ ሆኖ ይህን ስርዓትን አንገዳግዶ ጥሎ ይህንን ጭቁን የሆነ የተገፋ ማህበረሰብ ጠበቃ ሊሆነት የሚችል ማህበረሰብ ተወካይ ይፈጥሩ ዘንድ ነው የተጠሩት እና ይህንን ሊፈጥሩበት የሚችለውን ዝግጅት አዘጋጅተው እንዲመጡልን ለማሳሰብ ነው። አመሰግናለሁ።
በጣም አድርገን እናመሰግናለን። የተከበራችሁ እንግዶች አቶ አላምረው ገድሉ፣ አቶ ነጻነት ከበደ፣ አቶ ብርሃን መልካሙ ለሰጣችሁን ከኛ ጋር ቆይታ በከፍተኛ ደረጃ ላመሰግን ወዳለሁ። በተለይ ለአማራ ድምፅ ራዲዮ አንዱ ተልኳችሁ አድርጋችሁ የአማራ ድምፅ ሬዲዮ እንዲጠናከር ከዓላማችሁ ውስጥ አንዱ በመሆኑ በአማራ ድምፅ ራዲዮ አዘጋጆች በእኔና በስከዳር እንዲሁም በአማራ ድምፅ ራዲዮ አድማጮች ስም ላመሰግናችሁ ወዳለሁ። በሌላ ጊዜ ተገናኝተን ከዚህ ስብሰባችሁም በኋላ የምንገናኝ ይመስለናል። ሌላ ቃለ መጠይቅ እናደርጋለን ብለን እናስባለን። እስከዚያው ደህና ሁኑ። በሌላ ጊዜ እስከምንገናኝ
የኢትዮጵያ መስራች ስፖርት ባለ ታሪክ ባለ ገድል ጊዜ አቅንቶን የማንበድል
ዘመን ገፍቶን የማንጎድል
በተፈጥሮ ኩል የደመቅን የውብ ህዝቦች ቤተ ተውኔት አማራንን ነባር ህዝቦች በፍቅሬ ኖርን በቸርነት በእምነት በግብር የታነጽን ፍታዊ ፍርድ አዋቂ ባበው ቁና ግብ ሰፋሪ ባበው ስሪት ደም አድራቂ አማራንን ነባር ህዝቦች ባለ ታሪክ ባለ ገድል ጊዜያቅንቶን የማንበድል
ዘመን ገፍቶን የማንጎድል እንደን
አብረን የታተን
እንዳንበሳ
የተከባበን
አማራንን ስጡን ህዝቦች ተዋህደን ደስተን ይኖሩ እንደን
አብረን የታተን
እንዳንበሳ
የተከባበን
አማራንን ስጡን ህዝቦች ተዋህደን ደስተን ይኖሩ
ሻራ ያክሱም ዙፋን አልጋውራሽ
ቅድማን መንግስቱ ታይ ቅድማልን ተበበሳሽ
አማራን ስንቱን ህዝቦች የሃሮሃን የተጠበበ አውልት ያቁም መገስ ያነሰ ድንጋይ ፈልፈል አለፈ
የዳማት ባላሻራ ያክሱም ዙፋን አልጋውራሽ
ቅድማን መንግስቱ ታይ ቅድማልን ተበበሳሽ
አማራን ስንቱን ህዝቦች ገር ዘርፈን የማንከብር ቅርሳው ድመን የማንለማ ደግጨዋ ኩሩዝ ቦች ባለራእይ ባላላማ አማራነ ነባር ዝቦች ታሪክ ጠቃስ ገድል ነቃሽ ያገራጥር ያገራው ጋር ነፍጣን ጋቢ መራሽ ተኳሽ አማራነ ትንተላብሰ አማራነ ኩለን ነጻ ህዝቦች እንደነበር
ነጻ ህዝቦች እንሆናለን
እንደን አብረን የታተን
እንዳንበሳ
የተከባበን
አማራነን ስጡን ህዝቦች ተዋህደን ደስተን ይኖሩ እንደን
አብረን የታተን
እንዳንበሳ
የተከባበን
አማራነን ስጡን ህዝቦች
¡Gracias!
ይህ የአማራ ድምጽ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል ያድማጮቻችን ድጋፍ ወሳኝ ነው። የማቋረጥ ድጋፋችሁ እንዳይለየን እናሳስባለን።